እንደምን ሰነበታችሁ አድማጮቻችን? ባለፈው ሳምንት ዝግጅታችን ያቆምነው ህዝብ እስራኤል ከግብጽ ባርነት ወጥተው በአብርሃም በኩል የተሰጣቸውን የቃል ኪዳን ርስት ከወረሱ በኋላ ለ300 ዓመት ያህል በመሳፍንት ሲተዳደሩ ቆይተው ንጉስ እንዲያነግስላቸው ሳሙኤል እንደጠየቁ ታይተን ነበር። የቀረውን ክፍል ደግሞ ቀጥለን እናቀርብላችኋለን። አብራችሁን ቆዩ። በዚህ ጥያቄያቸው መሰረት ነብዩ ሳሙኤል የመጀመሪያውን የእስራኤል ንጉስን ሳኦልን ቀብቶ አነገሰው። ሳኦል ግን ከእግዚአብሔር መንገድ ስለወጣ መንግስቱን አላጸናም። ባሳዛኝ ሁኔታ ሞተ። ንግስናውም ለዳዊት ተሰጠ። ዳዊት እግዚአብሔር እንደ ልቤ ብሎ ያመሰገነው ታላቅ ሰው ነበር። መንገዱንም ከእግዚአብሔር ጋር ስላደረገ እግዚአብሔር ይረዳው ነበር። ጠንካራ የጦር ሰራዊት ስለነበረውና እርሱም ኃይለኛ ተዋጊ ስለነበር የእስራኤልን ጠላቶች በሙሉ አሸንፎ ግዛቱን አስፋፋ። ቅዱስ ዳዊት ከልጅነቱ ጀምሮ እጅግ የሚያስደንቁ የእምነት፣ የኃይል፣ የሀብት፣ የንስሐና የቅድስና ስራዎችን የሰራ ንጉስ ሲሆን ታሪኩ በሁለቱ መጻሕፍተ ሳሙኤል ይገኛል። ከዚህም በተጨማሪ ቅዱስ ዳዊት ከእግዚአብሔር በተሰጠው ሀብተ ዝማሬ የደረሳቸው 150 መዝሙራትም በመጽሐፍ ቅዱስ ውስጥ ይገኛሉ። ዳዊት ሲሞት ልጁ ሰለሞን ነገሰ። ሰለሞንም ጥበብ ከእግዚአብሔር የተሰጠው ስለነበረ መንግስቱን በአግባቡ እየመራ ሀገሪቱን ከፍ ከፍ አደረጋት። ፍርዱም ቀጥተኛ ነበረ። የመጀመሪያው የአይሁድ ቤተ መቅደስ የተሰራውም በሰለሞን ዘመን ነው። ጥበቡን ለማየት ህዝቦች ሁሉ ከተለያዩ የዓለም ክፍሎች ወደ እስራኤል ይሄዱ ነበር። ንግስት ሳባም ከኢትዮጵያ ወደ እስራኤል ሄደችው በዚያን ጊዜ ነው። ይሁን እንጂ ሰለሞን በመጨረሻዎቹ የህይወት ዘመናት እጅግ በርካታ በነበሩት ሚስቶቹና ቁባቶቹ ተታሎ ጣዖት ማምለክ ጀመረ። እግዚአብሔርንም አሳዘነ። በዚህም ምክንያት በልጁ ዘመን መንግስቱ እንደሚከፈል እግዚአብሔር በነቢዩ አማካኝነት ነገረው። ሰለሞንም ሲሞት ልጁ ሮብዓም ነገሰ። ሮብዓም በነገሰ ጊዜ ከህዝቡ ጋር መስማማት ባለመቻሉ ከ12ቱ ነገደ እስራኤል በሰሜናዊ የሀገሪቱ ክፍል የነበሩት 10ሩ ነገዶች አምፀው የራሳቸውን መንግስት መሰረቱ። ኢዮርብዓም የተባለ ሰውንም አነገሱ። ለሮብዓም ታማኝ ሆነው የቀሩት በደቡባዊ የሀገሪቱ ክፍል የሚገኙት 2ቱ ነገዶች ነገደ ይሁዳና ነገደ ብንያም ብቻ ነበሩ። ከዚህ ጊዜ ጀምሮ የእስራኤል መንግስት ለሁለት ተከፈለም። 10ሩ ነገዶች ያሉበት ሰሜናዊ ክፍል እስራኤል ተባለ። ዋናው ከተማቸውም መጀመሪያ ሴኬም በኋላም ሰማርያ ነበረች። ደቡባዊ ክፍል ደግሞ ይሁዳ ተባለ። ዋና ከተማቸውም ኢየሩሳሌም ነበረች። በእነዚህ ሁለት መንግስታት በእያንዳንዳቸው በርካታ ነገስታት የነገሱ ሲሆን ይህ የመንግስታቱ የመከፋፈል ታሪክና በየነገስታቱ ዘመን የነበረው ሁኔታ በሁለቱ መጻሕፍተ ነገስትና በሁለቱ መጻሕፍተ ዜና መዋዕል ተጽፎ እናገኛለን። ከጊዜ ወደ ጊዜ በእስራኤልና በይሁዳ የነገሱ ነገስታትና ህዝቡ እግዚአብሔርን እየተዉ በጣዖት አምልኮ እየሰጠሙ ሄዱ። እግዚአብሔርንም እጅግ አሳዘኑት። ምድሪቱንም በግፍ፣ በኃጢአት፣ በዝሙትና በጣዖት አምልኮ ተሞላች። በዚህን ጊዜ እግዚአብሔር በርካታ ነቢያትና መምህራንን በመላክ ከኃጢአታቸው እንዲመለሱ መከራቸው። እነርሱ ግን የነቢያቱን ትምህርት አልሰሙም። እንዲያውም አንዳንዶች አሳደዷቸው፣ አሰሯቸው፣ ገደሏቸውም። እነዚህ ከእግዚአብሔር ተልከው የመጡ ነቢያት በወቅቱ ስለነበረው ነገር ብቻ ሳይሆን ስለ እግዚአብሔር የሰው ልጆች የማዳን እቅድና በሐዲስ ኪዳን ስለሚደረጉ ነገሮች ትንቢትና የተስፋ ቃልም ተናግረዋል። ስለ ጌታችን በድንግልና መወለድ፣ እድገት፣ ህማማትና ሞት፣ ትንሣኤና እርገትም ተንብየዋል። የእነዚህ የዘመናቱ የተነሱ ነቢያት ትምህርትና ታሪክ በትንቢት መጽሐፍ ውስጥ ተጽፏል። ህዝበ እስራኤል በነቢያት በካህናትና በመምህራን እንዲሁም ከሙሴ ጀምሮ በተጻፉ መጽሐፍት ቢመከሩም ከጠማማ መንገዳቸው ሊመለሱ ስላልቻሉ እግዚአብሔር ለጠላት አሳልፎ ሰጣቸው። የሰሜኑ ክፍል እስራኤልና የደቡብ ክፍል ይሁዳ ሁለቱም ለምርኮ ተዳረጉ። በመጀመሪያ የተማረኩት በሰሜናዊ ክፍል ያሉት 10 ነገዶች ወይንም እስራኤሎች ነበሩ። ማራኪዎቻቸውም በዘመኑ ያካባቢው ሀያላን የነበሩት አሶራውያን ነበሩ። የሰሜኑ ክፍል ምርኮ 2 ደረጃዎች ነበሩት። በሁለቱም ወረራዎች ወቅት በየዘመኑ የአካባቢው የጦርነት ባህል መሰረት ማራኪዎቻቸው አሶራውያን 10 ነገድ ነርተው ወደ ሀገራቸው ወደ አሶር ወሰዷቸው። በዚህ ቀሩት በሰማሪያ የነበሩት ደሃ ገበሬዎችና የአሶር ንጉስ ከሌላ ቦታ አምጥቶ ያሰፈራቸው አህዛብ ብቻ ነበሩ። አሶራውያን የሰሜኑን ክፍል እስራኤልን ከማረኩ በኋላ ኃይላቸው እየተዳከመ ሄደ። በዚህ ጊዜ ከአሶር በስተደቡብ ምስራቅ የሚገኙት ባቢሎናውያን ኃይላቸውን በማጠናቀር 10ዎቹን አሸንፈው የአካባቢው ሀያላን ሆኑ። ሁለቱ ነገዶች የሚገኙበት የደቡብ ክፍል ይሁዳ የተማረከው በዚህ የባቢሎናውያን የሀያልነት ዘመን ነበር። የይሁዳ ምርኮ የተካሄደው በ3 ደረጃዎች ነበር። 3ቱም የተካሄዱት በባቢሎን ንጉስ በናቡከደነጾር ዘመን ነበር። የመጀመሪያው በ605 ቅድመ ልደተ ክርስቶስ አካባቢ ባቢሎናውያን በአሶራውያን ላይ የመጨረሻውን ድል እንዳገኙ ናቡከደነጾር ግዛቱን ለማስፋፋት ወደ ምድረ ፍልስጤም በወጣ ጊዜ የተፈጸመ ነው። በዚህ ጊዜ በዘመኑ የነበረው የይሁዳ ንጉስ ኤልያቄም ሊገብርለት ስለተስማሙ በሀገሪቱና በህዝቦቿ ላይ ምንም ጉዳት ሳያደርስ ነቢዩ ዳንኤልን 3 ደቂቅንና ሌሎች ጥቂት ንጉሳውያን ቤተሰቦችን ብቻ ይዞ ሄደ። በዚህ ሁኔታ ለ10 ዓመታት ያህል ከቆዩ በኋላ በ597 ዓመት ዓለም ቅድመ ልደተ ክርስቶስ የይሁዳው ንጉስ ኤልያቄም ግብር አልከፍልም ብሎ አመጸ። በዚህም ጊዜ ናቡከደነጾር ሀገሪቱን ወረራት። ናቡከደነጾር ይሁዳን ከቦ ሳለ ንጉስ ኤልያቄም ሞቶ በእርሱ ፋንታ ዮአኪን ነገሰ። ዮአኪን በነገሰ በ3 ወሩ ናቡከደነጾር ይሁዳን ተቆጣጠረ። አዲሱ ንጉስ ዮአኪን ከህዝቡ ግማሹን ማርኮ ወደ ባቢሎን ወሰደ። ሴዴቅያስም በዮአኪን ፋንታ ነገሰው። ሴዴቅያስም ለ10 ዓመታት ያክል ከቆየ በኋላ እንደ ኤልያቄም ባቢሎናውያን ላይ አመጸ። እጅግ የተበሳጨው የባቢሎን ንጉስ ናቡከደነጾር ይሁዳን ወሮ ከያዘ በኋላ በሰለሞን ጊዜ የተሰራውን በኢየሩሳሌም የሚገኘውን ቤተ መቅደስ አፈረሰ። ንዋየ ቅድሳቱንም ዘረፈ። ህዝቡንም ማርኮ ወደ ባቢሎን ወሰደ። የይሁዳ መንግስትም በዚህ ተፈጸመ። የሰሜኑ ክፍል እስራኤልና የደቡብ ክፍል ይሁዳ ከእግዚአብሔር መንገድ በመውጣታቸው እግዚአብሔር የላካቸውን ነቢያት ትምህርት ባለመቀበላቸው መጨረሻቸው በባዕዳን እጅ መውደቅ ሆነ። አልሰሟቸውም፣ እንደውም አሳደዷቸው፣ ገደሏቸው እንጂ። በየዘመኑ የተነሱት ነቢያት ከጠማማ መንገዳቸው ካልተመለሱ የጥፋት እንደሚመጣ ተናግረው ነበር። ነቢያቱ እንደሚማረኩ ብቻ ሳይሆን እግዚአብሔር በምህረቱ ወደ እነርሱ እንደሚመለስና ቻቸው ነጻ እንደሚያወጣቸውም የተስፋ ትንቢት ተናግረው ነበር። በ530 ዓመት ዓለም ቅድመ ልደተ ክርስቶስ አካባቢ ፋርሶች ባቢሎናውያን አሸንፈው የአካባቢው ሀያላን ሆኑ። የመጀመሪያው የፋርሶች ንጉስ ቂሮስ ይባላል። በመጽሐፈ ዕዝራ ምዕራፍ 1 ላይ ተጽፎ እንደሚገኘው ቂሮስ እንደነገሰ በምርኮ የነበሩት እስራኤላውያን በሙሉ ነጻ እንዲወጡና ወደ ሀገራቸው ሄደው ቤተ መቅደስ እንዲሰሩ እግዚአብሔር አነሳሳ። በዚህም መሰረት 12ቱም ነገዶች በናቡከደነጾር ጊዜ የተዘረፉትን የቤተ መቅደስ ንዋያት ተመልሰውላቸው በንጉሳቸው በዘሩባቤልና በዘመኑ በነበሩት ነቢያት በእዝራ በሀጌና በዘካርያስ መሪነት ቤተ መቅደሳቸውን ሰሩ። መጽሐፈ ነህምያ እንደሚነግረን በፋርስ ቤተ መንግስት የንጉስ ጠጅ አሳላፊ በነበረው በነህምያ አስተባባሪነት የኢየሩሳሌም ቅጥር ተሰራ። በዚህ ዘመን የነበሩት ነቢያትም ወደ አምልኮተ እግዚአብሔር እንዲመለስና በስነ ምግባር እንዲኖር ህዝቡን አስተምሯል። ስለሚመጣውም ሐዲስ ኪዳንም ተስፋና ትንቢት ተናግሯል። ታላቁ እስክንድርያ በመቄዶንያ የተወለደ ጀግና ተዋጊና መሪ ነው። ታላቅ የጦር ኃይል አደራጅቶ ከግሪክ ጀምሮ እስከ ህንድ ድረስ ያለውን አካባቢ በሙሉ ተቆጣጠረ። የፋርሶች ኃያልነትም አበቃ። እስክንድር በጦርነት ግዛቱን ከማስፋፋቱ ጎን ለጎን በተቆጣጠራቸው ቦታዎች ሁሉ የግሪክን እምነት፣ ቋንቋ፣ ፍልስፍና፣ ትምህርትና ባህል ያስፋፋ ነበር። በጥቂት ዓመታት ውስጥም አብዛኛውን የአውሮፓ፣ የእስያ ክፍልና የሰሜን አፍሪካ በግሪክ እምነት፣ ቋንቋ፣ ፍልስፍና፣ ትምህርትና ባህል አጥለቀለቀው። እስራኤላውያንም በግሪኮች አገዛዝ ስር ወደቁ። ታላቁ እስክንድር ሲሞት ልጅ ስላልነበረው መንግስቱን አንቲጎናስ፣ በጥሊሞስና ጺሩዳይዳ የሚባሉ ሶስት የጦር መሪዎች ተከፋፈሉት። አይሁዳውያንም በጺሩዳውያን ቅኝ አገዛዝ ስር ወደቁ። መጽሐፍተ መቃብያን የሚነግረን በዚህ ዘመን የተደረገውን ታሪክ ነው። ቅኝ ገዢዎቻቸው ግሪካውያን፣ ጺሩዳውያንና የራሳቸውን የጣዖት አምልኮ በአይሁዳውያን ላይ ለመጫን በቤተ መቅደሳቸው ስርዓትና አስተዳደር ጣልቃ ለመግባት ሲሞክሩ በሁለቱ መካከል ግጭት ተፈጠረ። ነገሩ እየተካረረ ሄዶ ጺሩዳውያንን በአይሁድ ቤተ መቅደስ ውስጥ የአሳማ መስዋዕት አቀረቡ። በዚህ ጊዜ አይሁዳውያን አምጸው የሽምቅ ውጊያ ጀመሩ። 50 አመታት ያህል የፈጀ መራር ጦርነት ካደረጉ በኋላ ቅኝ ገዢዎቻቸውን አሸንፈው ቤተ መቅደሳቸውን ተረከቡ። ነጻ የሆነ መንግስትም አቋቋሙ። ይህንን ያደረጉበት ቀን ዛሬም የቤተ መቅደስ መታደስ በዓል ብለው ያከብሩታል። እነዚህ ነገሮች በሚፈጸሙበት ወቅት ሮማውያን ግዛታቸውን ቀስ በቀስ እያስፋፉና ኃይላቸውን እያጠናከሩ ነበር። ጌታችን ሊወለድ 60 አመታት ያክል ሲቀሩትም በግሪካውያን ተይዞ የነበረውን አብዛኛውን የአውሮፓ፣ የእስያና የሰሜን አፍሪካ አካባቢዎች ተቆጣጥረው የዘመኑ ሀያላን ሆኑ። ከምድረ እስራኤል በስተደቡብ የምትገኘው የኢዱሚያ ገዢ የነበረው ሄሮድስም ከሮማውያን ጋር በመተባበር የአይሁዳውያንን መንግስት አሸንፎ በሮማውያን ቅኝ ግዛት ስር አደረጋቸው። እንግዲህ የዓለም መድኃኒት ጌታችንና አምላካችን ኢየሱስ ክርስቶስ በቤተልሔም ዋሻ የተወለደው በዚህ ወቅት ነበር። አራቱ ወንጌላት የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና የዮሐንስ ወንጌል የሚተርኩት የጌታችን የሰውን ልጅ ለማዳን በተዋህዶ ሰው እንደሆነና ሰው ከሆነም በኋላ በዚህ ምድር ያሳለፋቸውን 33 አመታት እንዴት እንዳለፉ ነው። ወንጌላቱ ጌታችን ዓለም ሳይፈጠር የነበረ ዓለምን የፈጠረ አምላክ ወልድ አምላክ መሆኑን፣ ለአዳም በገባው ቃል ኪዳን መሰረት የሰዎች ልጆችን ለማዳን ሰው መሆኑን፣ ልደቱና እድገቱን ምን ይመስል እንደነበር፣ መጠመቁን፣ እየተዘዋወረ ማስተማሩን፣ የሰው ልጆች ለማዳን የምስራች መስበኩን፣ በታምራትና በትምህርት ማንነቱን፣ የእግዚአብሔር ልጅነቱን መግለጹን፣ ይህንን የምስራች ለዓለም የሚሰብኩ ደቀ መዛሙርት ማዘጋጀቱን፣ በመጨረሻም በሞቱን የበደላችን ዋጋ እንደከፈለ፣ በትንሣኤው በሰው ልጆች ሁሉ ላይ ሰልጥኖ የነበረ ሞትን ድል እንዳደረገና ወደ አባቱ ቀኝ እንዳረገ ይነግሩናል። የግብረ ሐዋርያት መጽሐፍ ጌታችን ይህንን የድህነት የምስራች ለዓለም እንዲሰብኩ ያዘጋጃቸው ደቀ መዛሙርት ጌታችን ባረገ በ50ኛው ቀን የመንፈስ ቅዱስ ኃይል እንደተቀበሉና ቤተ ክርስቲያን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ፍጻሜ እንዳስፋፉ የሚገልጽ መጽሐፍ ነው። በተለይም ሐዋርያው ቅዱስ ጳውሎስ ወንጌልን ከኢየሩሳሌም እስከ ሮም ድረስ ለመስበክ ያደረጋቸው ጉዞዎች በእነዚህ መጽሐፍ በሰፊው ተመዝግበዋል። ሐዋርያትና ተከታዮቻቸው የድህነቱን የምስራች ክርስትናን በቃል ከማስተማር በተጨማሪ መልእክታትን በመጻፍ ያስተምሩ ነበር። 14ቱ የቅዱስ ጳውሎስ መልእክታት፣ 7ቱ የሌሎች ሐዋርያት መልእክታት እንዲሁም የዮሐንስ ራእይ መጽሐፍ በዚህ መልኩ የተጻፉ ነበሩ። እነዚህ መልእክታት መሰረታቸው የቤተ ክርስቲያን አስተምሮ ለማስተማርና በተለያዩ ቦታዎች ባሉ አብያተ ክርስቲያናት የሚፈጠሩ ችግሮችን ለመፍታት እንዲሁም ምእመናን ያሏቸውን ጥያቄዎች ለመመለስ የተጻፉ ናቸው። እንግዲህ ከብዙ በጥቂቱ ከረጅሙ ባጭሩ የመጽሐፍ ቅዱስ ይዘት ይህንን ይመስላል። በሚቀጥለው ሳምንት ዝግጅታችን ስለ ብሉይ ኪዳንና ስለ ሐዲስ ኪዳን ሰፋ ያለ ትንተና እናቀርባለን። ወስብሐት ለእግዚአብሔር።